የቀድሞው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትርና አምባሳደርም ሆነው ያገለገሉት ሄርማን ኮሃን ባለፈው ሳምንት ውስጥ በትዊተር ባወጡት ሀሳብ ለህዝባዊ ወያነ ሓርነት ትግራይ ህወሓት መሪዎች ምክር አዘል መልእክት አስተላልፈዋል። አምባሳደር ኮሃን በዚሁ ትዊታቸው ያሰፈሯቸው ቃላት ሲተረጎሙ ህግና ስርዓት ሙሉ በሙሉ ከመፈራረሳቸው በፊት የዩናይትድ ስቴትስ መንግስት ሁሉንም ወገኖች የሚያሳትፍ ጉባኤ አዘጋጅቶ አዲስ ዲሞክራሲያዊ ስርዓት እንዲዘረጋ ይሸመግል ዘንድ ለመጠየቅ የህወሓት አመራር በጥብቅ ሊያስብበት ይገባል ይላሉ። ይህንን መልእክታቸው መነሻ በማድረግ ሰሎሞን አባተ ወደ አምባሳደር ኮሃን ደውሎ አነጋግሯቸዋል።
አምባሳደር ሄርማን ኮሃን በአውሮፓ የዘመን አቆጣጠር ከ1989 ዓመተ ምህረት እስከ 1993 ባሉት የ41ኛው የዩናይትድ ስቴትስ ፕሬዚደንት ጆርጅ ኸርበርት ዋከር ቡሽ አስተዳደር ነው የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሆነው ያገለገሉት። ከዚያ ቀደም ባሉ አመታትም በጋምቢያና በሴኔጋል የአሜሪካ አምባሳደር ነበሩ። በውጭ ጉዳይ መስሪያ ቤቱ የቅኝትና ምርምር ዋና ምክትል ረዳት ሚኒስትርም ሆነዋል። ከ1987 እስከ 1989 ዓመተ ምህረት በዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት የፕሬዝዳንት ሮናልድ ሬጋን ልዩ ረዳትና በምክር ቤቱ የአፍሪካ ጉዳዮች ከፍተኛ ዳይሬክተር ሆነው ሰርተዋል። በጆንስ ሃፕኪንስ ዩኒቨርሲቲም ፕሮፌሶሪያል ሌክቸረር ሆነው በከፍተኛ የዓለም አቀፍ ጥናቶች ትምህርት ቤት ለ12 ዓመታት አስተምረዋል። ተመራማሪዎችና ፕሮፌሰሮችን አብቅተዋል። ሄርማን ኮሃን ዛሬም በብዙ ዓለም አቀፍ ስራዎች ላይ ተሰማርተው ይገኛሉ። ሚስተር ኮሃን የደርግ መንግስት በመሃል ሀገርና ኤርትራም ውስጥ ገብቶባቸው የነበሩ ግዙፍ ጦርነቶች እንዲያበቁ በአንድ በኩል በኢህአደግና በደርግ በሌላ ግንባር ደግሞ በደርግና በህዝባዊ ግንባር ሀርነት ኤርትራ መካከል የነበሩ ሽምግልናዎችና ድርድሮችን የመሩ ሰው ናቸው። በመሆኑም ሚስተር ኮሃን የኢትዮጵያ ህዝብ በደርግ ስርዓት ላይ የነበረውን መከፋት ያህል አሁን ኢትዮጵያ ውስጥ ስልጣን ላይ ላለው መንግስት ፓርቲ እንደ አማጭ ወይም አዋላጅ ተደርገው በብዙዎች ዘንድ የሚታዩና ይህንኑም ብዙዎች በአደባባይ የሚናገሩላቸው ሰው ናቸው። ዛሬ ታዲያ ያ ታሪክ ከተፈጸመ ከ26 ዓመታት በኋላ ሚስተር ኮሃን ይድረስ ለህወሓት መሪዎች ብለው ትዊት ሲያደርጉ ምን ታይቷቸው ይሆን? ደግሞስ ህግና ስርዓት ጨርሶ ከመፈራረሳቸው በፊት ሲሉ ጣልቃ ገብነትን መማጸናቸው ምን ማለታቸው ይሆን? ህግና ስርዓት በኢትዮጵያ እየፈረሱ ናቸው ማለቶ ነው? ሚስተር አምባሳደር መልእክታቸውን ባወጡበት ቀን የመጀመሪያው ጥያቄ ነበር።
Well, I'm listening to the US embassy which made an announcement today that they're very troubled by the fact that there is so much use of lethal force against civilians.
በሲቪሎች ላይ ገዳይ የሆነ የበዛ ኃይል መዋሉ ያስጨነቀው መሆኑን የዩናይትድ ስቴትስ ኤምባሲ ዛሬ ያወጣውን መግለጫ አዳምጫለሁ። እናም ከኢትዮጵያ መንግስት ጋር ወዳጅ የሆነችው ዩናይትድ ስቴትስ ኤምባሲዋ እንዲህ አይነቱን መግለጫ አውጥቶ ሲሰማ አንዳች የሁኔታዎች ከቁጥጥር ውጪ የመሆን ስሜት ይፈጥርብኛል። ማዕከላዊ መንግስት በተለያዩ ክልሎች ላይ ያለውን የቁጥጥር አቅም እያጣ እንደሆነ ይሰማኛል። የክልሎቹ መሪዎች ፕሬዝዳንቶች ነው የሚሏቸው ከእንግዲህ ለማዕከሉ አንታዘዝም እያሉ ነው። ስለዚህ በጣም አደገኛ የሆነ የመበታተን አዝማሚያ አጠቃላይ ስሜት ተፈጥሯል። በቀደመው የመንግስቱ አገዛዝ ዘመንም የሆነው ይሄው ነበር። የዩናይትድ ስቴትስ መንግስት በመላው የኢትዮጵያ ሕዝብ የሚታመን በመሆኑ ልክ በ1983 ዓመተ ምህረት እንዳደረገ ሁሉ ገብቶ እንዲያሸማግል ቢጠየቅ ጥሩ ነው የሚል ሐሳብ አለኝ።
አምባሳደር ኮሃን በመልእክቶ ውስጥ ሁሉም ወገኖች ሲሉ ምን ማለት ነው?
Well, there all parties, you know, there's a tendency to have parties in Ethiopia that seem to represent ethnic groups. I don't think that's healthy, but I think there are all sorts of organizations.
ሁሉም ወገኖች ማለት ነው። ኢትዮጵያ ውስጥ የጎሳ ቡድኖችን የሚወከሉ ፓርቲዎች አሉ። በእርግጥ ያ ጤነኛ ነው ብዬ አላስብም። ይሁን እንጂ ሌሎችም የተለያዩ ድርጅቶች አሉ። ወጣቶች፣ የተለያዩ የሲቪል ማህበረሰብ ቡድኖች እናም ሁሉም ወገኖች ስል የፖለቲካ ፓርቲዎች ማለት አይደለም። ሁሉm ባለድርሻዎች ማለት ነው
እና እነማን ናቸው ይላሉ ባለድርሻዎቹ
Well I'm not that familiar with things now because I haven't followed it extremely closely but I think you do have youth groups
አሁን ያለው ሁኔታ ብዙ አላውቅም ምክንያቱም እጅግ ጠለቅ ብዬ እየተከታተልኩ አይደለም ይሁን እንጂ የወጣቶች ቡድኖች አሉ የሴቶች ቡድኖች አሉ መገናኛ ብዙሃን አሉ መገናኛ ብዙሃን የበረታ አፈና የተጣለባቸው ናቸው እናም መሳተፍ አለባቸው ብዬ አስባለሁ የፖለቲካ ፓርቲዎች አሉ ገዢው የፖለቲካ ፓርቲ የፓርላማውን መቀመጫዎች ሙሉ በሙሉ እንዳያዛውቃለሁ ይሁን እንጂ ፓርላማው ውስጥ ለመግባት የፈለጉ ሌሎችም ነበሩ አሁንም አሉ እነርሱም መጣራት አለባቸው የጦር ኃይሉ አለ የመንግስት ሰራተኞች አሉ ሁሉም መሳተፍ አለባቸው ብዬ አስባለሁ
አምባሳደር በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ሁኔታ ጠንቀው ካልተከታተሉ ይህንን የትዊተር መልእክት ለማውጣት የገፋው ምንድን ነው? ለመሆኑ በዚያች ሀገር ጉዳይ ስለምን እርሶ እንዲህ ይጨነቃሉ?
Well, I follow the statements of the US government. I think I can trust that. And when they start talking about civil unrest,
የዩናይትድ ስቴትስ መንግስት የሚያወጣቸው መግለጫዎች ከተከታተላለሁ። ያንን ማመን የምችል ይመስለኛል። ተሰው መካከል መረጋጋት እንደሌለና መንግስቱ ኃይል እየተጠቀመ መሆኑን መናገር ሲጀምሩ ያ ያሳስበኛል። የአሜሪካ መንግስትም ቢሆን አንዳች የከበደ ነገር ከሌለ እንዲያ አይልም። አሁን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር የሆኑ አምባሳደር ያማሞቶ በአንድ ወቅት በኢትዮጵያ አምባሳደር እንደነበሩ አውቃለሁ። እርሳቸው ሀገሪቱን በደንብ ያውቋታል። ስለዚህ የዩናይትድ ስቴትስ መንግስት ስለ ኢትዮጵያ መጨነቅ ሲጀምር እኔም መጨነቅ ጀምራለሁ።
እርሶ ከ26 ዓመታት በፊት ያሁኑ መንግስት ገና ወደ ስልጣን ሳይዘልቅ አደራዳሪ ነበሩ። ለመሆኑ ሁኔታዎች ወደ እንደዚህ አይነት አቅጣጫ እንደሚያመሩ አስበው ያውቃሉ?
No, unfortunately, maybe I wasn't thinking deeply enough, especially about Ethiopian culture and traditions, but
አላውቅም። ምናልባት በበቂ ሁኔታ ጠልቄ አላሰብኩ ይሆናል። በተለይ ከኢትዮጵያ ባህልና ልማዶች አኳያ ይሁን እንጂ በግንቦት 1983 ዓመተ ምህረት ለንደን ላይ ከተጠራው ስብሰባ በኋላ በሰኔ 1983 ዓመተ ምህረት አዲስ አበባ ላይ በተካሄደው ብዙና የተለያዩ ቡድኖች የተሰባሰቡበት ጉባኤ ላይ ዲሞክራሲያዊ ስርዓት እንደሚመሰረት አዲስ ህገ መንግስት እንደሚጻፍና ሌሎችም መሰል ሁኔታዎች እንደሚፈጠሩ የጋራ ስምምነት ላይ ተደርሶ ነበር። በዚያ ስብሰባ ላይ እኔም በታዛቢነት ተገኝቼ ነበር። ስለመጪው ጊዜም ተስፋ አሳድረውብኝ ነበር። በሚያሳዝን ሁኔታ ግን ነገሮች እንደዚያ አልሆኑም። አገዛዙ እጅግ አምባገነን፣ በጣም ጨቋኝ ወይም አፋኝ አገዛዝ ሆነ። በጣም ይቆጨኛል። በጣም ይቆጨኛል። መጀመሪያ ላይ ተስፋ ነበር።
ይቆጨኛል
ሲሉ ምን ማለቱ ይሆን? ጥቂት ፈታ ያደርጉልኝ ይሆን?
Well, I regret that the power was concentrated in the hands of one small group when it should have been it was a great opportunity to establish a real democracy there.
ስልጣኑ በአንድ አናሳ ቡድን እጅ ውስጥ ተጠቃሎ መግባቱ ያሳዝነኛል። እዚያ እውነተኛ ዲሞክራሲን ለማስፈን ታላቅ እድል ነበር። በተለይ እንደዚያ ጨቋኝ ከነበረው የመንግስቱ አገዛዝ በኋላ የተፈጠረው ታላቅ አጋጣሚ ነበር። ብዙ ድጋፍም ነበረው። ይሁን እንጂ ስልጣኑን በወታደራዊ ኃይል የተቆጣጠሩት ሰዎች የወሰኑት ሌላ ሆነ። የምጣኔ ሀብት ስልጣንም የፖለቲካ ስልጣንም የማያጋራ የአናሳዎችን አገዛዝ ለማስፈን ወሰኑ።
ባለፉት 26 ዓመታት ከጠቅላይ ሚኒስትር መለስ ዜናዊ አንስቶ በየደረጃው ያሉ ባለስልጣናትን ለማነጋገር እድል አግኝተው ያውቃሉ? አምባሳደር ኮሆን
I had conversations with Prime Minister Meles Zenawi on a lot of different subjects. I left the US government after 1990.
ከጠቅላይ ሚኒስትር መለስ ዜናዊ ጋር በብዙ የተለያዩ ጉዳዮች ላይ ተነጋግሬያለሁ። ከዩናይትድ ስቴትስ መንግስት ስራ የለቀቁት እንደ አውሮፓ ዘመን አቆጣጠር በ1994 ዓመተ ምህረት ነው። አሁን የምሰራው ከዓለም ባንክ ጋር ሲሆን በአፍሪካ ውስጥ መልካም አስተዳደርን እያበረታታሁ እገኛለሁ። በቅርቡ የተቀላቀልኩበትን አዲስ መርሃ ግብር ነው የጀመሩት። እናም ከመለስ ዜናዊ ጋር ለመነጋገር ድል አግኝቻለሁ። ከሌሎቹ የመንግስቱ ከፍተኛ ባለስልጣናት ጋር አልተነጋገርኩም። ቀድሞ የውጭ ጉዳይ ሚኒስትር ከነበሩት አሁን በቻይና የኢትዮጵያ አምባሳደር ስዩም መስፍን ጋርም የተገናኘው ይመስለኛል። እናም ብዙ ጉዳዮችን አንስተን ተነጋግረናል። ነገር ግን ብዙም ጫና የፈጠርኩ አይመስለኝም።
ለጠቅላይ ሚኒስትሩና ለውጭ ጉዳይ ሚኒስትሩ ስጋቶቹን በግልጽ አንስተውላቸዋል?
Yes, quite openly, right.
አዎ፣ በግልጽ ትክክል።
ምን ምን ጉዳዮችን አሳችሁ ተወያያችሁ?
Well, I said that there was no sharing of economic or political power. And that they were such a small group, I said that was very
unlikely. በአብዛኛው የኢኮኖሚም ሆነ የፖለቲካ ስልጣን ማጋራት ያለመኖሩን ነው የተናገርኩት። በአንድ አነስተኛ ቡድን መያዛቸው ጤናማ አለመሆኑን ነግሬያቸዋለሁ። እንዲህ አይነቱ አያያዝ እንደማያዛልቅ፣ ሩቅ ሊሄድ እንደማይችል ነግሬያቸዋለሁ። ላለመዝለቁ ወይም ሩቅ የሚያስኬድ ስላለመሆኑ ደግሞ ማስረጃውን አሁን እያየሁት ነው።
ፕሬዚደንት ኦባማ ስለ እርሶ መልካም አመለካከት አላቸው። እንዲያውም ስለ እርሶ በጎ ቃላትን የተናገሩበት ጊዜም አለ። ኢትዮጵያ ውስጥ ስላለው ሁኔታ ከዩናይትድ ስቴትስ ባለስልጣናት ጋር የተነጋገሩበት ጊዜ አለ? የነገሮችን አካሄድ አስመልክቶ?
No, I didn't have much dialogue with the US government about Ethiopia. I was really concerned about some crisis situations there which were
የለም። ስለ ኢትዮጵያ ከዩናይትድ ስቴትስ ባለስልጣናት ጋር እንዲህ አይነት ውይይቶችን አላደረኩም። አንዳንድ ይበልጥ የከፋ የቀውስ ሁኔታዎች ያስጨንቁኝ ነበርና ስለ ኢትዮጵያ ብዙም አልተነጋገርኩም። ሶማሊያ ውስጥ ያለውን ችግር ከ2005 ዓመተ ምህረት አንስቶ ማለት ይቻላል በአውሮፓ የዘመን አቆጣጠር ነው አልሻባብ ሶማሊያ ውስጥ የደቀነውን ችግር የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ካለው የውስጥዋ ችግር ይልቅ ከፍ ያለ ትኩረት ሰጥቶት ሲከታተለው ቆይቷል።
ዩናይትድ ስቴትስ የማደራደሪያ መድረክ እንድትከፍት የህወሓት አመራር እንዲጠይቅ መክረዋል አምባሳደር ፈርማን ኮሆን። ለምን ህወሓትን ነጥለው አነሱ?
Well, they are the ones who control the power, the political power, and they are behind the use of lethal force.
ስልጣኑን የያዙት እነሱ ናቸው። የፖለቲካውን ስልጣን የያዙትና አሁን እየተካሄደ ካለው ግድያ ጀርባ ያሉትም እነርሱ ናቸው። በዚያ ላይ ኢኮኖሚውንም የተቆጣጠሩት እነርሱ ናቸው። ብሔራዊ እርቅ እንዲፈጠር የመጀመሪያውን ጥሪ ማድረግም ያለባቸው እነርሱ ናቸው። እነርሱ ካላደረጉት መቼም አይሆንም።
እና አሁን ሀገሪቱ ውስጥ ለሚታየው ሁኔታ ሁሉ ሙሉ በሙሉ ተጠያቂው የህወሓት አመራር ነው የሚል ሐሳብ ነው ያለው አምባሳደር ኮሃን?
Yes, absolutely.
አዎ፣ በትክክል።
የአሜሪካ መንግስት የንግግሮቹን መድረኮች እንዲያመቻች የህወሓት አመራር እንዲጠይቅ መክረዋል። የተገላቢጦሹ ሳይሆንም ስለምን እርሶ ይህንኑ ምክር ሁኔታዎች የባሰ ከመበላሸታቸው በፊት የአሜሪካ መንግስት ተነሳሽነቱን እንዲወስድ አይለግሱም?
Well, I am currently advising them to do that.
አሁን ያንን እንዲያደርጉ እያሳሰብኩ ነው።
በምን መንገድ ነው ያንን እያደረጉ ያሉት አምባሳደር?
Well, I talk to them regularly. I'm a good friend of
በተከታታይ አነጋግራቸዋለሁ። የአምባሳደር ያማሞቶ ጥሩ ጓደኛም ነኝ። እናም በየጊዜው እንነጋገራለን።
እና ዩናይትድ ስቴትስ ይህንን ተነሳሽነት የምትወስድ ይመስሎታል?
It's not impossible. They might do that.
የማይቻል ነገር አይደለም። ሊያደርጉት ይችላሉ።
የሚሰራ ፍሬ የሚኖረው ይመስሎታል?
Well, the US is not indispensable as a mediator. There are other possibilities. We have the United Nations.
United States እንደ አደራዳሪ መተካ የሌላት አይደለችም። ሌሎችም አማራጮች አሉ። የተባበሩት መንግስታት ድርጅት አለ። ይሁን እንጂ የኢትዮጵያን ታሪክና ወደ ሁለተኛው የዓለም ጦርነት ጊዜ ዘልቆ የሚሄደውን ከዩናይትድ ስቴትስ ጋር ያላትን ግንኙነት ግምት ውስጥ ካስገባን የዩናይትድ ስቴትስ ጣልቃ መግባት አሳማኝ ይሆናል።
ዩናይትድ ስቴትስ በኢትዮጵያ ላይ ምን አቅም አላት ብለው ያስባሉ?
Well, they don't have much leverage. The US provides military support. The US provides
በእርግጥ ብዙም አቅም የላትም። ዩናይትድ ስቴትስ ወታደራዊ ድጋፍ ትሰጣለች። ዩናይትድ ስቴትስ ለረሃብ ማስወገጃ እርዳታ ትሰጣለች። ሰባዊ ልገሳ ታደርጋለች። ዩናይትድ ስቴትስ ጨርሶ የማታደርገው አንድ ነገር ቢኖር አስፈላጊ ሆኖ በተገኘ ጊዜ ሰባዊ እርዳታን መከልከልን ነው። ስለዚህ ዩናይትድ ስቴትስ ብዙ አቅም አላት ብዬ አላስብም። በጥሩ ወዳጆች መካከል ሊኖር የሚችል የሞራል ግፊት ብቻ ነው ሊኖራል።
Leverage is just a moral leverage between good friends.
ቻይናውያኑስ በእንዲህ አይነት ሁኔታ ውስጥ ሊያደርጉ የሚችሉት ነገር ያለ ይመስሎታል?
Well, the Chinese have a major presence, but they don't get involved with internal affairs in Africa.
በእርግጥ የቻይናውኑ እጅ ኢትዮጵያ ውስጥ በጉልህ አለ። ሆኖም ግን እነሱ አፍሪካ ውስጥ በሀገሮች የውስጥ ጉዳዮች ጣልቃ አይገቡም። ቻይና ዚምባብዌ ውስጥ በቅርቡ ሙጋቤ ሲወገሩ ጣልቃ ገብታ ሊሆን ይችላል። በአጠቃላይ ግን ከሀገሮች ፖለቲካ ጉዳዮች መራቅን ነው የሚመርጡት። ስራቸውን ያከናውናሉ፣ መዋለ ንዋያቸው ላይ ያተኩራሉ፣ ይነግዳሉ። ፖለቲካ ውስጥ አይገቡም።
የቀድሞው ፕሬዚደንት ኦባማ ፕሬዚደንት ሳሉ ወደ ኢትዮጵያ ሄደው በነበረ ጊዜ የኢትዮጵያ መንግስት በዲሞክራሲያዊ መንገድ የተመረጠ ነው ብለው በመናገራቸው ብዙ የፖለቲካ ተንታኞች፣ አክቲቪስቶች፣ ፖለቲከኞች በተለይ ተቃዋሚዎች በብዙ አዝነውባቸዋል። እርስዎ ምን ያስባሉ?
Well, President Obama is a very sincere person and I believe he must have been briefed.
አየህ ፕሬዚዳንት ኦባማ በጣም ግልጽ ሰው ናቸው። እንደሚመስለኝ መግለጫ የሰጧቸው ሰዎች እውነት ያልሆነ ነገር ነግረዋቸዋል። ምክንያቱም የተናገሩት ነገር ጨርሶ እውነት አይደለም። ፓርላማ 100% በአንድ ፓርቲ አባላት ሊያዝ አይችልም። እንዲህ አይነቱ ነገር ዲሞክራሲያዊ ሊሆንም አይችልም። ስለዚህ አንድም የተሳሳተ መረጃ ሰጥተዋቸዋል አሊያም ተሳስተዋል።
እርስዎ ይህንን ሐሳቡን አምባሳደር ኮህን በማንኛውም መንገድም ይሁን ዘዴ ለፕሬዚደንቱ አሳውቀዋል ወይም እንዲደርሳቸው አድርገዋል?
Well, I spoke to State Department people about that. They acknowledged.
በወቅቱ ከውጭ ጉዳይ መስሪያ ቤት ሰዎች ጋር ተነጋግሬ ነበር። ያ ስህተት እንደነበረ ተቀብለዋል።
ፕሬዚደንቱ ግን ተሳስቻለሁም አላሉም፣ ይቅርታም አልጠየቁም።
Not to my knowledge.
እኔ እስከማውቀው አላደረጉም።
ሁኔታዎች ወደ ቀና መንገድ እንዲገቡ ለማድረግ የኢትዮጵያ መንግስት አጋሮቹ ሊያደርጓቸው የሚገቡ ናቸው የሚሏቸው ሐሳቦች አሉ?
Well, I think Ethiopia has a great future. It has wonderful resources. It has a great enterprising people.
እኔ እንደሚመስለኝ ኢትዮጵያ ሰፊ ተስፋ ያላት ሀገር ነች። ድንቅ ሀብቶች አሏት። ድንቅ የሆነ ታላቅ ህዝብ አላት። ስለዚህ ብሔራዊ እርቅ ከተፈጠረ፣ ኢንቨስትመንቶች ገብተው ከፈሰፉባት፣ የሥራ ዕድሎች ይበዛሉ። ብሩህ መጻኢ ተስፋም ይኖራታል። አሁን ያለው ሁኔታ ከቀጠለና እየባሰበት የሚሄድ ከሆነ ግን አዳዲስ ኢንቨስትመንቶች አይገቡም፣ ሥራ ማጣቱም እየበዛ ይሄዳል። ስኩልናና ተስፋ መቁረጥም ይሰፋል። ስለዚህ ትክክለኛውን ነገር ለማድረግ አሁን ትክክለኛው ጊዜ ይመስለኛል። ብሔራዊ እርቅ መውረድ አለ።
ሚስተር ሀርማን ኮህን የዩናይትድ ስቴትስ የቀድሞ አምባሳደር እና ረዳት ሚኒስትር፣ ለጊዜው በጣም አመሰግናለሁ።
ኦኬ ዩ ቨሪ ዌልከም ጉድ ላክ ቱ ዩ።
ኢትዮጵያ መልካም እድል እመኛለሁ።
ከኢትዮጵያ መንግስት ወይም ከገዢው ኢህአደግና ከህወሓትም ባለስልጣናት ስለዚህ የአምባሳደር ሀርማን ኮህን ሐሳብ የሚሉት እንዳለ ለመጠየቅ ተከታታይ ሙከራዎችን እያደረኩኝ ነው። ለእንደዚህ አይነት ክሶች መንግስቱ አዘውትሮ ማስተባበያዎችን እንደሚሰጥ ይታወቃል። ለማንኛውም ግን ህዝባዊ ወያነ ሓርነት ትግራይ በቅርቡ ለተራዘሙ ሳምንታት ተቀምጦ አድርጌዋለሁ ካለው ጥልቀት ያለው ግምገማ በኋላ ችግሮቼ የሚላቸውን ጉዳዮች አንጥሮ ማውጣቱን መግለጹና በፓርቲው የአመራር መዋቅሮች ውስጥ ከሊቀመንበር ለውጥ አንስቶ የሥራ አስፈጻሚና የማዕከላዊ ኮሚቴዎች አባላት የነበሩ ሰዎችን እስከ ማገድ የደረሰ እርምጃ ወስዷል። ኢህአደግም ሰሞኑን እንዲሁ ግምገማ ተቀምጦ ጥልቀት ያለውን ውይይት እያካሄደ መሆኑን መግለጹ ይታወቃል።